በኦሮሚያና በሶማሌ ክልሎች መካከል እየታየ ያለው ግጭትና ጥቃት የብዙ ኢትዮጵያውያንን ሕይወት በልቷል። ብዙ የደካማ ገበሬዎች፣ ከብት አርቢዎችና ነጋዴዎችን ጥሪትና ንብረት አጥፍቷል። የዜጎችን ስነ ልቦና፣ የሀገሪቱን ደህንነት ተፈታትኗል። ይህ ግጭት ለዓመታት የነበረ የአጎራባች ቀበሌዎች ድንገተኛ ግጭት ወይም የሀብት ቅርምት ወይም የውሃና ግጦሽ ሽሚያ መቆራቆስ አይደለም። እንዲህ አይነት በሁለት የፌዴራል አስተዳደሩ አቻ አባላትና የመንግስቱ አካላት የሆኑ ክልሎች መካከል የተጫሩና መብረጃ አጥተው የቆዩ ትንቅንቆች ሃይ ባይ ገላጋይ የሌላቸው የመሰሉ የሁከት አድራጎቶች በሀገሪቱ ታሪክ ታይተው የማይታወቁ ከመሆናቸው ጋር ብዙ ሰው አስደንግጠዋል፣ ብዙ ሰው አሳዝነዋል፣ አስደምመዋል። ዛሬ የሁለቱም ክልሎች ርዕሳነ መስተዳድር በስተመጨረሻ አጠገብ ላጠገብ ተቀምጠው ሰበቡ እስካሁን በግልጽ ባልተነገረ ምክንያት ለፈሰሰው የንጹሃን ደም፣ ለጠፋው ሕይወት፣ ለደረሰው ጅምላ መፈናቀል፣ ለወደመው ንብረት፣ ለተጎዳው ሞራል ቁጭትና ሐዘናችንን እንገልጻለን ብለዋል። የሌላ ሀገር የሆነ ባህል ብለውታል የሶማሌው ፕሬዚደንት አብዲ መሐመድ ዑመር።
ይህን ያህል መፈናቀል አልነበረም እስከዚያ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበረ፣ ግን በሶማሌ ክልል ውስጥ የሚኖሩ ከተማዎች በስጋት ገብቶ አያውቅም ነበር። ኦሮሚያ ውስጥ የሚኖሩ ሶማሌም በስጋት ውስጥ ገብቶ አያውቅም ነበር። አሁን ግን የአወሬ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሊያ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወሌ ላይ ከድንበር ግጭት ውጪ ግን እንደውም ለሰላሳ ዓመት የኖረ ሚስቶቻቸው በሙሉ ኦሮሞ የሆነው ማለት ነው የተጋባ መሆኑን የኦሮሞ ህዝብም እዛ ላይ ከፍተኛ ማደን የማደን ስራ ሰርቷል ህዝቡ ማለት ነው። እዛ ላይ የተፈጠረው ለየት ያለ እንትን ነው። በጣም በቃ እንደ ክልል ከፍተኛ ሀዘን የተሰማን ድርጊቶች፣ የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። ሰው ምንም ሳያጠፋ በኦሮሞ ምክንያት መጉዳት አለበት። ኦሮሞ ስለሆነ ብቻ መጉዳት አለበት። ሶማሌ በመሆኑ ብቻ መጉዳት አለበት።
የኦሮሚያው ፕሬዚደንት ለማ መገርሳም ተመሳሳይ ሀሳብ ሰንዝረው የሁኔታው አዝማሚያ ለአጠቃላይ ሀገሪቱም አደገኛ እንደሆነ አሳስበዋል። ተጠያቂ የሚባሉ ህግ ፊት መቅረብ አለባቸው ብለዋል።
በግፍ በንጹሃን ዜጎች ላይ የደረሰው ግድያ አለ፣ በሶማሌ ወንድሞቻችንም ላይ፣ በኦሮሞ ቤተሰቦቻችንም ላይ። ይሄ የደረሰው አሰቃቂ ግድያ እጅግ ያሳዘነን፣ ሁላችንም የምናወግዘው እኩይ ተግባር፣ በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ ቢሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም የማያንጸባርቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል፣ ብዙ ጉዳቶችንም እያደረሰ ነው። እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንድምታው፣ አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብሮ ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆን። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከሀምሳ ሺዎች በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቀየው ተፈናቅሎ ሜዳ ላይ ሲወድቅ ኢደስ ሚሽኑ የሞራል ውድቀት እና ተሳራ እጅግ በጣም ከባድ ስለሆነ ይሄ ጉዳይ ማጠቃለያ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን ምን ችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አስተቶች አሉት ንብረቶች አሉት ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱን የሚመራበት እዚህ ውስጥ ደግሞ የሰውን ህይወት በማጥፋት ወንጀል የሰሩ ግለሰቦችን ለህግ ቀርቦ የሚጠየቁበት እንዲሁም ማናቸው በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትን እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይሄንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌደራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተራባርበን ማስቆምና ማረጋጋት የተፈናቀለው ወደ ቀዬው ተመልሶ ህይወቱን እንዲመራ ማድረግ ጊዜ የሚሰጠው ጉዳይ ስለሆነ ይሄንን ማድረግ አለብን።
በዚህ ሁኔታ ውስጥ ተጠያቂው ማን እንደሆነ ሁለቱም መሪዎች ሌላ ሶስተኛ ወገን ሊኖር እንደሚችል ስሜት ከሚፈጥር ሐሳብ በስተቀር በመንግስቶቻቸው ደረጃ ይሰነዘሩ የነበሩ የመወነጃጀል ንትርኮችን ምንጭ አልነኩም፣ አልደፈኑም። ሁለቱም በግልጽ ኃላፊነትን አልወሰዱም። ሁለቱም በግልጽ አንደኛው ሌላኛውን አልወነጀሉም። የሶማሌ ክልል መንግስት ቃል አቀባይ ግን ቀደም ሲል አድርገውታል።
በኦሮሚያ ከፍተኛ አመራር የሚመራ ድርጅት ነበር ሲካሄድ የነበረው።
ምንድን ነበር እሱ?
ድርጅቶችን ነው የምነግረህ።
እኒህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት?
ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚደንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል፣ በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሀዘን ቀን ተብሎ ጄኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረርጌ ዞን ኃላፊ አቶ መላኩ፣ እነዚህ በአጠቃላይ በተለያየ ሁኔታ እነዚህን ችግሮች እና የህዝብ ጭፍጨፋ ሲመሩ የነበሩት አካላቶች ናቸው።
አቶ ኢድሪስ፣ የእርስዎ መንግስት አቋም ነው የግል አቋሙ ነው? ይሄ
ይህን የምናገረው የክልሉ መንግስት አቋም ነው።
የኦሮሚያ አቻቸው ይህንን አስተባብለው ያንን ያህል አይጠንክሩ እንጂ የግድያና የኃይል አድራጎቶች የሚፈጸሙት ከጅግጅጋ ባለስልጣናትና ታጣቂዎቻቸው እንደሆነ በግልጽ ተናግረዋል።
አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሃን አርሶ አደሮችና አርብቶ አደሮች ላይ ደሃ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገብታችሁ ልታዩ ትችላላችሁ። አጠቃላይ ግጭት ቀስቃሽ የኢትዮጵያን አንድነት የሚያናጋ ህገ መንግስታዊ ስርዓቱን ሊልዝ የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይህንን እኩል የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው እጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ካሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲን ጠርቼ በዘር ማጥፋት ልወቅሳቸው አልችልም። የተከበሩ አቶ እስማኤል ጓደኛዬንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም። ማለት ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንሲብል የሆነ አገላለጽ ነውና አቅጣጫዋም ምንድናት? አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንቨስቲጌት እያደረጉ ያሉት አደገኛ አካሄድ ነው።
ዛሬ የሁለቱም ክልሎች መሪዎች እነዚህን የመወነጃጀል ቃላት አላስተባበሉምም፣ አላጠናከሩምም። በመካከላቸው ከፊታቸውም ከአነጋገራቸውም የወዳጅነትም የመጠላላትም ስሜት አልታየም፣ አልተነበበም። ከሁለት ወራት በላይ የዘለቁት የወተና አካባቢዎች ጥቃቶችና ግጭቶች ከደቡብ ሞያሌ አካባቢ እስከ ምስራቅ ጭናቅሰን ባሉ የሁለቱም ክልሎች ወረዳዎች ወሰኖች ላይ የተቀጣጠሉና የተጋጋሙ ሆነው ቆይተዋል። የተደራጁና የታጠቁ ጥቃት ፈጻሚዎች የምስኪንና ንጹሃን ዜጎችን ሕይወት ሲቀጥፉና ኑሯቸውን ሲያተራምሱ በከፍተኛ ደረጃ ያሉ መሪዎች አንድም ዝምታን አለያም መለሳለስን መርጠው ቆይተዋል። ዛሬ ግን ዜና ሰምተናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለሞቱት ሐዘናቸውን ገልጸዋል። ከሁለቱም የሀገር አዛውንት ጋር መክረዋል። ሁሉም መሪዎች ሲሉ እንደሰማነው ጥፋተኞች ይጠየቃሉ። መቼ እንዴት መልሱን እስክናገኝ ጥያቄ እንደሆነ ይቆያል። ባላንጣ መስለው የቆዩት ክልሎች ፕሬዝዳንቶች ግን የሰላምና መረጋጋት ጥሪ ከመስተላለፍ አልፈው ሁከቱ እንደሚቆም ማረጋገጫ አልሰጡም። በ1997 ዓመተ ምህረት ተካሂዶ ተጠናቀቀ የተባለ ውሳኔ ህዝብ 12 ዓመታትን ቆጥሮ ቂምና ቁርሾ ይዞ አመረቀዘ። መፍትሄው በጊዜ ባለመሰጠቱ አንድ ፍንጭ ነው።
ህዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ ድንበር ላይ ያለው ህዝብ፣ በኢትዮ ሶማሌ በኩል ያለው ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሃል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሃል ገብቶ አንተ ትክክል አይደለህም፣ እዚህ ላይ መቆም አለብህ፣ አንተም ትክክል አይደለም ብሎ ትክክል ያልሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው።
ለምን እስካሁን አላደረገም
ባለመሆኑ ነው ይህ ችግር እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድን ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማኝ።
ይህ ጉዳይ መፍትሄ እስካላገኘ ዘላቂ መረጋጋት በአካባቢው አይኖርም ይመስላል የምስራቅ ሐረርጌ ዞን ዋና አስተዳዳሪ የአቶ መላኩ ፋንታ መልእክት። እሰጥ አገባው ግን ሳምንቱን በከፍተኛ ደረጃ ቀጥሎ ሰነበተ። ለመሆኑ ልዩ ፖሊስ ምንድን ነው? ምን ነው ልዩ ፖሊስ ለሶማሌ ክልል ብቻ ልዩ ፖሊስ ሆነ? በማንስ ነው የተደራጀውና የሚታዘዘው? ይህ ልዩ ፖሊስ የሚንቀሳቀስባቸው ወሰኖቹ ከየት እስከ የት ይሆኑ? ምንም እንኳ የሶማሌ ክልሉ ቃል አቀባይ አቶ ኢድሪስ በጥቃቱና በቀውሱ ውስጥ የልዩ ፖሊሱ እጅ የትም የለም፣ የሶማሌ ክልል ኃይሎች የትም ቦታ ጥቃት አልፈጸሙም እያሉ ቢከላከሉም ይህ ኃይል ከሶማሊያ ጭናቅሰንን ጨምሮ ከኦሮሚያ አጎራባች ወረዳዎችና ከተሞች እንዲሁም በዚያው በሶማሌ ክልል ውስጥ ይታያሉ በሚባሉ የመብቶችና የሰብዕና ረገጣዎች በርካታ ክስቶች ይሰሙበታል። አወዳይ ላይስ እንዲያ አይነት መሪዎቹ እንዳሉት በግልጽም እንደሚታወቀው ኢትዮጵያዊ ያልሆነ ጭካኔና ሰላማዊ ሰዎች ላይ በኃይል መዝመት ከምን መጣ? ተጠርጣሪዎች ተይዘዋል፣ የሕግ ሂደት ይቀጥላል ተብለናል። የክልሉን መንግስትና የፌዴራሉን ባለስልጣናት ምላሾች፣ የባለሙያዎችን ትንታኔዎች ይዘን እንመለሳለን። ይህ የኦሮሚያና የሶማሌ ክልሎች ቁርቁስ ግን እዚያው ሀገሪቱ ውስጥ ከበላው የሰው ሕይወትና በአስሮች ሺዎች የሚቆጠሩ ዜጎችን ከማፈናቀልና ከማንገላታት አልፎ ሶማሊያ ውስጥ ላሉ ኢትዮጵያውያን ደህንነት ጦስና ዳፋ የሆነ ከሀገር ውስጥ ችግርነት ወደ ድንበር ዘለል ስጋትነት እየተሸጋገረ ነው። ትናንት ምሽት ላይ ሶማሌላንድ ሐርጌሳ ውስጥ መውጫ መግቢያ ካጡ ኢትዮጵያውያን ሁለቱን አነጋግሬ ነበር። ጎሳ ጣሰው ረጋሳ ይባላሉ አንደኛው።
እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው። ቢያንስ በግምት ከ20 ሺህ ስደተኛ የማያንስ ስደተኛ ነው ያለ ነው
ሐርጌሳ ውስጥ።
አዎ፣ 6 ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው፣ የተደበደበ ሰው አለ። ወደ አባርሶ አካባቢ ኮንትሮል አካባቢ 2 ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም። ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው።
ለምንድን ነው ወደ ውጭ መውጣት የማትችሉት?
ኢትዮጵያ ውስጥ ማለት ወደዚህ ሐረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች ተገለዋል፣ ወንድሞቻችን ጨርሳችሁ እኛ ውስጥ እንዴት ትቀመጣላችሁ ብለው እኛን እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም፣ በትልቅ ችግር ላይ ነው ያለ ነው ማለት ነው።
ተገደሉ የሚሉት ሶማሊያውያን ሶማሌዎችን ነው ወይስ ኢትዮጵያውያን ሶማሌዎችን ነው?
እነዚህ ማለት እዛ ሄደው ለንግድ ለጫት ሰራተኞች እዛ የሚሰሩት አጎታችን አክስታችን እዛ እጅ ተቆርጧል የሚባል ነገር ነው። ይህ ምን ያህል ሁኔታ እንደሆነ አላወቅንም። ያ ኢንፎርሜሽን እዚህ እኛ ውስጥ ተበተነ። እኛም ደግሞ የእኛን ቤተሰብ ጨርሳችሁ እኛ ውስጥ መቀመጥ አችሉም ብለው ነው። በኦሮሞ ልጆች ላይ ነው በጣም ያነጣጠረው። የኦሮሞ ልጆች ናቸው ልጆቻችን እዛ የጨረሱት፣ እኛ እናንተ ደግሞ በስደተኛ እዚህ ውስጥ ሆናችሁ መኖር አችሉም እያሉ በዛ እያሳደዱን እየተደበደቡ ባለንበት ቤት ራሱ ትናንት ማታ እኔ እንጃ በጣም በትልቅ ጭንቅ ላይ ነው ያደር ነው ማለት ነው።
እናንተ ኦሮሞ ትሆኑ ሌላ ትሆኑ በምንድን ነው የሚያውቁት?
በቋንቋችን ያውቃሉ።
ይጠይቃሉ ኦሮሞ ነህ ወይ ምን ነህ ወይ እያሉ ይጠይቃሉ ወይስ እንዴት ሊያውቁ ይችላሉ ቋንቋችሁ?
ልጆቻችን ኦሮሚያ ቋንቋ ተናጋሪ ናቸው እና ሰፈር ያሉት ተከራይተን የምንኖረው ሰዎች ያስነሱብናል ማለት ነው። የከተማውን ድርጅት እንዳለ ያነሳሉ። ኦሮሞ የዚህ የኖረ ነው ይላሉ። ከዛ ከማያውቁብን ሌላ ቦታም ትልቅ የባሰው ነው። ሰስታችን የመጣችሁት ቤተሰባችን ጨርሳችሁ አትኖሩም ብለው ነው። አሁን ማለት አንድ ቦታውን ያለነው 11 ህጻናቶች ነው። አሁን እኛ ውስጥ ያሉት ቢያንስ 4 አባወራዎች ናቸው። አንድ ቤት አሁን ተደብቀን ያለነው።
ቤታችሁ ውስጥ እየገቡ ያናግሯችኋል? ቤታችሁ ውስጥ ገብተው ያጠቋችኋል ወይስ መንገድ ላይ ነው እንደዚህ አይነት ጥቃት የሚያደርሱት?
እስከ ቤት መጥተው ነው። ወደ ውጪማ ወጥተን መስራት አንችልም። የተለያዩ ደግሞ ለልጆቻችን ከሾፕ ላይ አንዳንድ ነገር ገዝተን መጠቀም አንችልም። የተለያዩ ቬጂቴብል ያሉበት አካባቢ መሄድ አንችልም። አሁን ለስድስት ቀን ማለት ነው ይህ ቤት ተቀምጠና ምንም ነገር ሳንበላ ሳንጠጣ እየተቀምን ያለ ነው።
የሶማሊላንድ የጸጥታ ኃላፊ ጥበቃ እንዲደረግላቸው አዝዣለሁኝ ብለው ነበረ። የሚደረግላቸው ጥበቃ የለም ከመንግስት በኩል?
አርጌሳ በጣም ሰፊ ከተማ ናት። በሰፊነቱ የተነሳው አንዳንድ ቦታ ጥበቃ አለ ይባላል። በእኛ በኩል ግን ምንም ያለው ነገር የለም። እነዚህም አሁን አብረን ያለነው ስደተኛ ናቸው። እንደውም ለዩኒሴፍ ራሱ ደውለን ምንም መፍትሄ አልሰጡንም። ዝም ብለው ያሉን የመጣልን ጥበቃ ምንም ነገር የለም።
በእናንተ አካባቢ የሚንቀሳቀሱ የጸጥታ ሰዎች ፖሊሶች የሉም?
አላየንም። ምንም ፖሊሶች ያየነው ነገር የለንም። ወጣ ካልማ አንተማ ኢትዮጵያዊ ነህ አይደለም? አንተ ኢትዮጵያዊ አይደለች? ስለዚህ በዛ አይክል እንደውም ኢትዮጵያ አንድ የሆነ አበሻ ልጅ ራሱ ጸጉር ቤት ያለው ማታ አጠገባችን ከኛ በታች ተደብድቦ በህይወቱም መትረፉም አናውቅም። ሌሎቹም ደግሞ እንደውም ከዚህ ወስደው በውጫሌ ላይ ወስደው ወደ ኢትዮጵያ የሄዱ ልጆች አሉ ሲባል ነበር የሰማነው። እነዚያ ልጆች እንደውም እንደተገደሉ ግማሾቹ ሲሸሹ እንደተመቱ የሚባል ነገር ሰምተናል። ባለ 3 ህጻን፣ ባለ 5 ህጻን፣ ባለ 6 አጠቃላይ ፋሚሊ ነው አንድ ቦታ ነው ያሉት። አሁን ምንም ሳይበሉ አሁን 6 ቀናቸው ነው። 11 ልጆች ናቸው ህጻናቸው ፋሚሊ።
ምንም ምግብ ውሃ ምናምን የላቸውም።
መውጣት አንችልም ሰለሞን ማለት በጣም ትልቅ ታርጌት ነው። መውጣት አንችልም። እኔ አሁን ከወጣሁ በኋላ ቢያንስ ለህይወቴ ነው አምልጬ እንደውም የተመለስኩት ማለት ነው። እኔም በራሴ በኩል መውጣት አንችልም።
ማን ነው ግን በትክክል ጥቃት የሚያደርስባችሁ? እገሌ የምትሉት ክፍል አለ?
እናት ትንሽ ትልቅ ሳይል ነዋሪው ነው፣ በመንግስት አካል ሳይሆን ነዋሪው ነው ማለት ነው። እኛን ኢትዮጵያ ውስጥ ያለቁ ሶማሌዎች ወደ 18 ሶማሌዎች ናቸው። የእነሱ ዘሮች ናቸው እዚህ ውስጥ ያሉት ማለት ነው። የእነሱ ዘሮች ነው። ዘሮቻችን ኢትዮጵያ ውስጥ ያሉትን ጨርሳቸዋል። እኛ ደግሞ በዚህ ቦታ እንጨርሳቸዋለን ነው። ወደ ላይ መሄድ አንችልም። ወደ ላይ መሄድ አንችልም። ክንፍ ኖረን ወደ ላይ ደረን ወይም የሆነ ቦታ ብንዝ ወደ ገጠር ብንሄድ ደግሞ የባሰ ራሱ ገበሬው ምንም ማለፍ አንችልም። ወደ ኢትዮጵያ ንግድ ብንሄድ ራሱ ኦጋዲን ማለት ነው። ዛሬ የገደሏቸው ልጆች አሉ ራሱ ወደ ኢትዮጵያ ቦርደር ላይ መሄጃ ቦታ አተናል ማለት ነው። በቃ
ለጸጥታ ክፍል ወይም ደግሞ ለዩኤንኤችሲአር ደውላችኋል?
ዩኤንኤችሲአር ደውል ዛሬ ደውዬ ነበረ። ለዩኤንኤችሲአር ስንደውል እኛም ሎካል ስታፎች ናቸው። ሎካል ስታፍ ስንደውል እኛ ምንም ማድረግ አንችልም ነው። ፕሮቴክሽን ኦፊሰሮች እና ንቅርትን አካልም እኛ እና የሀገራቸው ዜጎች ናቸው ራሳቸው ሎካል ስታፍ የሚሰሩ ምንም እኛ የምናውቀው ነገር አናውቅም ብለው ነው ቴሌፎን የዘጉብን። በተቻለ ለዓለም እንድትቀውልን ነው ማለት አንድ በአንድ በኢትዮጵያዊነታችን እና በአንደኛው ደግሞ በአንድ ሰው ልጅ መብት እንዳለው ለዓለም እንድትቀውልን ነው የምንፈልገው።
ልጆች በዙሪያዋ ተሸማቀውና ተርበው የሚያስጨንቋትን እናትም አነጋግሬያለሁ። ኦሊያ አብዲን ስሙ።
በጣም 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 ችግር ላይ ነን ያለኑ። ይኸው 6ኛ ቀናችን አስቆጠሩን። ህጻን ልጆች ይዘን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይም በድንጋይ ቀንና ማታ ልጆቻቸው እንደዚህ እያሰራሩ ነው ያሉት።
የሚደርስላችሁ ማንም የለም?
ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት። ምንም መፍትሄም አማራጭም አላገኘንም። መውጣና መግባ የለንም። የምንኖርበት ነገር የለንም። ሰርተን የምናድር ነበረ። ተቀማጭ ነገር የለንም። እንደዛው ስቃይ እና ቁም ያየነው ነው። ምንም ነገር ውጤታማና የሚጠብቀን ሰውም የለንም።
ማን ነው ግን በትክክል ይህንን ጥቃት እያደረሰባችሁ ያለው?
ያው ከመጀመሪያም በቃ የሀገሪቱ መንግስት ነው። ከዛ ደግሞ ጃንግስቶች በቃ በከተማ ያሉት ናቸው እንደዚህም ያደርጉን ያሉት።
የሀገሪቱ መንግስት ማለት ምን ማለት ሆነው?
እሱ ራሱ በቃ ምንም መፍትሄ አልሰጠንም። በቃ እንደፈለጋችሁት በቃ ድብድብ ከሆነ በቃ ምንም ተጠያቂ የለውም። የተገደሉትም አሉ። ምንም የሚያደርግልን ነገር የለም። እሱ ራሱ በቃ በሱ እሱም ችግር አለበት። ሰው በሀገሪቱ መንግስት ራሱ
ምን አድርጉ ነው የሚሏችሁ? አሁን እናንተን
መጀመሪያ ጊዜ በቃ ከሀገራችን እንድትወጡልን ብሎ ነበረ። ከዛም ደግሞ ሆኖም ትንሽ ችግር በሰዎቸው ላይ ኢትዮጵያ ላይ ችግር ደርሶባቸው ነበር ባለፈው ሳምንታት።
እሺ።
ከዛ በቃ በዛ የተነሳ ደግሞ እዚህ ሀገር ላይ ያሉትን እኛ ሰዎች እዛ እንደዚህ ጥቃት ደርሶባቸው በሰላም መውጣት የለባቸውም የሚሉ ነገር ላይ ነው የተነሱብን። ከመጀመሪያ ምንም ሰላም የለንም። በቃ በችግር ላይ ነን ያለ ነው። የምትሳሪ ወደ 10 አመት 15 አመት ብንጠይቋቸውም ብንጮም ምንም የሚሰሙ ሰዎች የሉም። እነሱም እንደዚያው ናቸው። የመጨረሻ ቻንስ ላይ ነን ያለ ነው። ምንም መፍትሄ አናገኝም። መውጣት መግባት የለም። ምንበላ ምንጠጣ የለንም። የቃል ልጆች እንደዛ ተሰብስቦ ከኛ ስር እየጨው ነው ያሉት።
ሰፈሩ ምን ይባላል? ያላችሁበት
ያለንበት ሰፈር ምንድነው ይባላል? ጎልጀኖ ከተማ ውስጥ ሆኖ በቃ ጎልጀኖ ትባላለች ሰፈሪቷ።
ጎልጀኖ
ጎልጀኖ። አዎ አዎ።
ቁጥር ምናምን አለው እንደዚህ ተለይቶ የሚታወቅበት? ምናልባት ባለስልጣኖች ቢጠይቁን የምንሰጣቸው የቤታችሁ ቁጥር፣ የመንገድ ስም እንደዚህ አለ? የት እንዳላችሁ በትክክል የት እንዳላችሁ ለማወቅ ነው።
ምንም ቁጥር የላትም። በቃ እንደዚሁ ዝም ብሎ የምንኖርበት ሰፈር ናት እንጂ ምንም ቁጥር እንትን የላትም። ቀበሌ የላትም።
አዎ። የቤት ቁጥርስ እንደዚህ ነገር የለም?
ምንም ነገር የለውም።
በቦታ ነው የሚተዳደረው።
እና የመጨረሻ ቻንስ ላይ ነን ያለ ነው። በቃ ምንም የምናደርገው እና የት የምንገባ እና የምንወጣበት ሀጤን ነው ያለ ነው። ለሆ ጠገቦች ተሰብስቦ ነው ያሉት። ህጻናቶቹ ራሱ በጣም ያሳዝኑ ሁኔታ ላይ ናቸው ያሉት።
መልሼ መደውላለሁኝ።
እሺ፣ ሸባቱ አመሰግናለሁ።
እሺ። ማይ የሶማሌላንድ የጸጥታ ሚኒስትር ዴኤታ መሐመድ ሙሳ ዴሬ ለኢትዮጵያውያኑ ጥበቃ እንዲደረግ ሰራዊቱን እንደሚያዙ ተናግረው የነበረ ቢሆንም ጥቃትን ከኢትዮጵያውያኑ ያራቀ ኃይል የለም፣ የመንግስታቱ ድርጅት የስደተኞች ጉዳዮች ባለቤቱ ዩኤንኤችሲአርም የለም፣ የኢትዮጵያ ኤምባሲ ድምፅና እጆችም እኛ እስከፈለግናቸውና ለዚህ ፕሮግራም ቀረጻ ስቱዲዮ እስከገባንበት ጊዜ የሉም። በሀገር ውስጥም በውጭም በጥቃቶች እየተንገላቱ ያሉ ዜጎችን ድምፆች መፍትሄ እስኪያገኙ፣ ደህንነታቸው እስኪረጋገጥ ማሰማታችንን እንቀጥላለን።